ኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር በኮቪድ የመሞት ድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመለከተ። ጥናቱ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት የተካሄደ ሲሆን የኢትዮጵያ የአርማውር ሃንሰር ምርምር ተቋም በጥናቱ ላይ ሰፊ ሚና ያለው ተቋም ነው። ይህ ጥናት በቅርቡ ዘላንሴት በተሰኘው የህክምና መጽሔት ላይም ታትሟል። ጥናቱን በተመለከተ የአርማውር ሃንሰን የምርምር ኢንስቲትዩት ዳይሬክተር የሆኑት ዶክተር አበበ ገነቱ ጋር ኤደን ገረመው ቆይታ አድርጋ ነበር። ዶክተር አበበ ገነት ተቋማቸው ስለሚሰጣቸው ግልጋሎቶች ከሚያብራሩበት ይጀምራል።
እንግዲህ የአርማውር ሃንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን። አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በህክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛን ለማከም የሚጠቅሙና በፊት ደግሞ ክትባትና መድኃኒት በመስራት እና በመመራመር ላይ አተኩሮ የሚሰራ ድርጅት ነው። በ1962 ዓ.ም ነው የተመሰረተ። በዋናነት በስጋሪ በሽታ ላይ ምርምር ለማድረግ ከዛ ከጥቂት ዓመታት በኋላ ግን ከስጋሪ የተዛመተ የሳምባ በሽታ ወይም ቲቪ የምንለውም እና ሌሎችም ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል። እስከ 1996 ዓ.ም ድረስ መንግስታዊ ያልሆነ ድርጅት ነበረ። 1996 ዓ.ም ግን ሙሉ በሙሉ ወደ መንግስት ተዛውሮ በአለርት ሆስፒታል ውስጥ የምርምር ክንፍ ሆኖ ለ12 ዓመታት ቆይቷል። በ2008 ዓ.ም በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ 7 ኤጀንሲዎች ሆኖ ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶችና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮሜዲካል ምርምር ማድረግ በክትባትና መድኃኒት ዙሪያ፣ የክሊኒካል ሙከራ ማካሄድ፣ አዲስ የሚሆኑ ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥቶታል፣ ምርምር ያደርጋል። እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። በራሱ ዲግሪ ባይሰጥም ከተለያዩ ዩኒቨርሲቲዎች ተመዝግበው ኮርሳቸውን አጠናቀው ምርምር ስራ የሚሰሩ ሰዎችን የምርምር መድረክ ያዘጋጃል፣ ላቦራቶሪ ያዘጋጃል፣ የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ-19 ከመቋቋም አንጻር የተለያዩ ስራዎችን ሲሰራ ቆይቷል። ከእነዚህም ውስጥ ለመጀመሪያው እንግዲህ ለምርምር ለረጅም ዓመት ስንጠቀምባቸው የነበሩ ላቦራቶሪዎች እና የተመራማሪ የሰው ኃይል ስለነበረን ኮቪድ-19 ወደ ሀገራችን ሲገባ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆኖ ተቋቁሟል። ከዚህ በፊት ለሌላ ጉዳይ ስንጠቀምባቸው የነበሩ ላቦራቶሪዎችን በማሻሻል ለኮቪድ-19 ምርመራ አድርገናል፣ ተቋቁመናል። ከዚህ በተጨማሪ በተለያዩ የሀገሪቱ ክፍሎች የሚገኙ ላቦራቶሪዎች ኮቪድ-19 ለመመርመር በሚያደርጉት ጥረት የተለያየ ድጋፍ አድርገናል። በተለይ የሰው ኃይል በተለያዩ ሙያዎች የሰለጠኑ የሰው ኃይል ስለነበረን ብዙ ላቦራቶሪዎችን ደግፈናል።
እንግዲህ አሁን መነሻችን የሆነው ይሄ ዘላንሴት የተሰኘው የሕክምና ጆርናል ወይም ደግሞ መጽሔት ላይ በወጣው ምርምር የተነሳ ነው። በዚህ ምርምር ላይ በጽኑ የታመሙ አፍሪካውያን ከሌላው ዓለም ክፍል ካለው በተለየ መልኩ የመሞት እድላቸው ከፍተኛ መሆኑን ያሳያል እና የምርምሩ ይዘት ምን ይመስላል እና እዚህ ድምዳሜ ላይ የተደረሰው በምን ምክንያት ነው?
እንግዲህ አሁን በቅርብ በላንሴት መጽሔት ላይ የታተመው ጥናታችን አፍሪካን ኮቪድ-19 ፊዚካል ኬር አውትካምስ ይባላል። በአፍሪካ ጽኑ ህሙማን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በ10 የአፍሪካ ሀገሮች ነው ጥናት የሚደረገው። በጽኑ ህሙማን ውስጥ የገቡ በሽተኞችን ክትትል በማድረግ ስራ መልቲ ሴንተር ፐርስፔክቲቭ ኦብዘርቬሽናል ስተዲ የሚባል አይነት ነው። 10 ሀገሮች ሰሜን ከምስራቅ በደቡብ እና ከምዕራብ በሁሉም አቅጣጫ ከአፍሪካ ሀገሮች ነው ምርምር የተደረገው። 64 ሆስፒታሎች ተካተዋል። ከእነዚህ 64 ሆስፒታሎች ውስጥ 7 ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው። እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል፣ ኤፓፋሎስ ሆስፒታል የካተቱ አዲስ አበባ ሲሆን ሌሎቹ ደግሞ ደብረ ብርሃን ሆስፒታል፣ ሐዋሳ ሆስፒታል እና ጅማ ሆስፒታል ነው። እነዚህ በሰባት ሆስፒታሎች ያሉ ጥሩ ይሆናል። በአጠቃላይ ወደ 737 የሚሆኑ ከዚህ ጋር በተገናኘ በምርምሩ የተጠቀምንባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን መሪነት እየሰራ ያለው ዩኒቨርሲቲ ኦፍ ኬፕ ታውን ሲሆን ኢትዮጵያ ውስጥ ካለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው አላማችን የዚህ ጥናት አላማ በኮቪድ-19 ምክንያት ማንስት ክፍል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውም ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው እንደውም ማወቅ መፈለግ ነው። ከሁለት አንጻር አንደኛ ካለው ግብዓት አንጻር ገምግመናል። ግብዓት በእቃ ሊሆን ይችላል፣ ሰው ኃይል ሊሆን ይችላል። ሁለተኛው ደግሞ የበሽተኛው የራሱ ሁኔታ ጽኑ ህሙማን ውስጥ የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣው፣ ምን አይነት በሽተኞች ናቸው ለሞት የሚዳረጉት የሚለውን የተለያዩ ተጋዳኝ በሽታዎችን በመገምገም በእነዚህ ነው እንግዲህ ዋናው አላማችን ለማጥናት የፈለግነው እና ጥናቱን ያካሄዱ ነው ከግንቦት 2012 እስከ ታህሳስ 2013 ዓመተ ምህረት ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሔት ላይ ያልታተሙ ወይም የማናውቃቸው መረጃዎችን ማግኘት ችለናል። ከእነዚህ መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታዩ በላይ ብዙ ሰዎች ጽኑማን የገቡ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈር ተደርጎ ከመጡት ውስጥ ግማሹ ብቻ ናቸው እድሉን አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳተፉት የአፍሪካ ሀገሮች በአጠቃላይ ሲታይ እና አንዱ ግኝት ነው እና ቅድም እንደሞከርኩት በዓለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች 31% ህይወታቸውን ያጣሉ። ነገር ግን በዚህ ጥናት ያገኘ ነው አፍሪካ በአማካኝ 48% ለሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘ እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ ጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም ጽኑ ህሙማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል።
እስቲ እሱ ነገር ምናልባት ግልጽ ላይሆን ስለሚችል አሁን መጨረሻ ላይ ተናገሯት። በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ ከጽኑ ህሙማን ከመግባታቸው በፊት?
እሱ እንግዲህ በእሱ ማጥናት ያስፈልጋል። አሁን እኛ ከምናጠናቸው የኛ የምርምር ተቋም ከሚያጠናቸው ጥናቶች አንዱ ይሄ ነው። ምንድን ነው አፍሪካ ውስጥ ይሄ ማይልድ የሚባለው ወይም ደግሞ በጣም ጽኑ ህመም የማያመጣው አይነት ወይም የአፍሪካ ኮቪድ-19 የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማይሄዱበት ምክንያት ለምንድን ነው የሚለውም እንግዲህ የተለያዩ መላምቶች አሉ። እነዛን መላምቶች በማጥናት ላይ እንገኛለን። የጥናቱ ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ግን አሁን ባለው ሁኔታ ጽኑ ህሙማን ከገባ ግን አንድ ሰው ከሌላው ዓለም በተለየ ሁኔታ ለመሞት ከፍተኛ እድል አለው ማለት ነው። የመሞት እድል አለው።
ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው?
አሁን እንግዲህ ዋናው የሚነግረን ነገር ነው አፍሪካውያን ራሳቸውን ከኮቪድ-19 መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም ጽኑ ህሙማን ባገኘ አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽኑ ህሙማን እንዳይገባ መከላከል አለብን ማለት ነው። አንደኛ። ሁለተኛ ጽኑ ህሙማን ውስጥ የሚያስፈልገን የሰው ኃይል ከሞላ ጎደል ቢሟላም የሚያስፈልጉት የሕክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቶናል። ስለዚህ የጽኑ ህሙማን ሕክምናችንን ኳሊቲውን መጨመርና የሚያስፈልጉ ግብዓቶችን ማሟላት እንደሚያስፈልግ አውቀናል። እንግዲህ ቅድም እንዳነሳው ይሄን ጥናት የመጨረሻው የጥናት ተሳታፊ የተሳተፈው በታህሳስ መጀመሪያ ነው። ስለዚህ ከታህሳስ መጀመሪያ አሁን እስካለንበት ግንቦት ድረስ የተለያዩ ስራዎች ተሰርተው በሁሉም አፍሪካ ሀገሮች በሚባል ሁኔታ መሻሻል አለ የጽኑ ህሙማን ሕክምና። ስለዚህ አሁን ይህን ጥናት ደግመን ብንሰራው ምን ያህል እንደተሻሻለ ያሳየናል። ስለዚህ ምን አየን ማለት ነው? የጽኑ ህሙማን ሕክምና ክፍልን በማሻሻል ምን ያህል ሰውን ከሞት መታደግ እንደሚቻል ያሳየናል ማለት ነው። ያሰብነው ጥናት አሁን በዚህ 2013 ዓመተ ምህረት መጨረሻ ይህን ለማጥናት አስበናል። ሁለተኛው ከዚህ አሁን ኦልሬዲ አጥንተን ካሳተነው ውስጥ የኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተጠንትኖ ለጤና ሚኒስቴር ይፋ ይደረጋል ማለት ነው። ይሄ አሁን ያጠናነውም የጥናት ውጤት ለጤና ሚኒስቴር ገቢ ተደርጓል። ያም የሆነው ምንድን ነው? ይህን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችን እና የሕክምና ሁኔታዎችን ጤና ሚኒስቴር እንዲከተል እናደርጋለን። ይህ እንግዲህ
እሺ፣ አመሰግናለሁ ዶክተር።